ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአማርኛ ፕሮግራም የሚያስተላልፈውን ስርጭት አሁን ጀመረ። ሰኞ መስከረም 16 2015 ዓመተ ምህረት የደመራ በዓል በመላው ኢትዮጵያና በተለያዩ ኢትዮጵያውያን በሚገኙባቸው አካባቢዎች በዛሬው ዕለት ተከብሯል። በኦርቶዶክስ ተዋህዶ እምነት አማኞች መሰረት በዓሉን ለምታከብሩ አድማጭ ተመልካቾቻችን እንኳን አደረሳችሁ። የኢትዮጵያው ጠቅላይ ሚኒስትር ደመቀ መኮንን ባለፈው ቅዳሜ በ77ኛው የተባበሩት መንግስታት ጠቅላላ ጉባኤ ንግግር አሰምተዋል። የእርሳቸውንና የሌሎችንም ለኢትዮጵያ ቅርብ የሆኑ ጉዳዮች አስመልክቶ በዛሬው ዘገባችን እንመለከታለን። በሰሜን ኢትዮጵያ ጦርነት ዙሪያ ያሉ ወቅታዊ ጉዳዮችን የሚፈትሽ የዕለቱ አብይ ርዕስ ዛሬም ተሰናድቷል። ከሌሎች ወቅታዊ ቅንብሮችና ዘገባዎች ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ፓትሪክ ዲያ በስርጭት ምህንድስናው ተሰይሟል። የዕለቱ ዜና አቅራቢ ደረጀ ደስታ ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የመስቀል ደመራ በዓል በተለያዩ የኢትዮጵያ አካባቢዎች በሚገኙ የክርስትና እምነት ተከታዮች ዘንድ በድምቀት በመከበር ላይ ይገኛል። እንደየአካባቢው ሁኔታ በተለያየ መንገድና በድምቀት የሚከበረው ይህ በዓል በአንዳንድ የደቡብ ኢትዮጵያ አካባቢዎች የሀገሪቱ የዘመን መለወጫ በዓል አካል ተደርጎ በተለያዩ ስያሜዎችና ደማቅ ስነ ስርዓት እንደሚካሄድ ከኢትዮጵያ የደረሰን ዘገባ አመልክቷል። በጉራጌ ዞን መስቀል፣ በሃዲያ ያሆዴ፣ በወላይታ ጊፋታ፣ በጋሞ ዞን ደግሞ ዮማስቃላ ተብሎ የሚጠሩትን በዓላት አስመልክቶ የተጠናቀረውን ዘገባ በዜና ትንታኔ ክፍለ ጊዜያችን ይቀርባል። ከሶማሊያ ዋና ከተማ ሞቃዲሾ በስተምዕራብ በሚገኝ ወታደራዊ የጦር ሰፈር ውስጥ ትናንት እሁድ በደረሰ የአጥፍቶ ጠፊ የቦምብ ፍንዳታ አንድ ወታደር ሲሞት ሌሎች 6 ደግሞ መቁሰላቸው ተነገረ። ለፍንዳታው የአልቃይዳ ተባባሪ የሆነው አልሻባብ ኃላፊነቱን መውሰዱን የሮይተር ዘገባ አመልክቷል። አጥፍቶ ጠፊው ራሱን ከሌሎች ወታደሮች ጋር በማመሳሰል እሁድ ማለዳው ላይ ወደ ወታደራዊ ካምፑ የዘለቀ መሆኑን በጦር ሰፈሩ የነበረውን አንድ ወታደር ጠቅሶ ሮይተርስ ዘግቧል። አልሻባብ ግን ባወጣው መግለጫ በወታደራዊ ጦር ሰፈሩ የነበሩ 32 ካዲ ወታደሮችን ገድለናል፣ ከ40 የሚበልጡትን አቁስለናል ብለዋል። መሰረታቸውን በዩናይትድ ስቴትስ ያደረጉ አንድ የፖለቲካ ተንታኝ ዛሬ ለቪኦኤ እንደተናገሩት አልሻባብ ከቅርብ ጊዜ ወዲህ የሚያደርሳቸው ጥቃቶች እስካሁን ረብ ያለው ድርጅት መሆኑን ለማሳወቅ ነው ብለዋል። ኬንያ ውስጥ ዛሬ ከዋና ከተማይቱ ወጣ ብላ በምትገኘው ኪርጊቲ ከተማ አንድ ባለ ብዙ ፎቅ ህንጻ ተደርምሶ ቢያንስ 3 ሰዎች መሞታቸው ሲነገር፣ ከአደጋው ጋር ተያይዞ የተሰወሩ በርካታ ሰዎችን ፍለጋ መቀጠሉ ተመልክቷል። ለህንጻው የመደርመስ አደጋ መንስኤው ግልጽ አለመሆኑን የአሶሲየትድ ፕሬስ ዘገባ አስታውቋል። እንዲህ አይነቱ አደጋ ደካማ ቁጥጥር፣ ሙስና፣ ደረጃቸውን ያልጠበቁ ግንባታዎች በሚታይበት በናይሮቢና በተለያዩ ቦታዎች ተዘውትሮ የሚታይ መሆኑን ዘገባው ጨምሮ ገልጿል። የሊቢያ ባለስልጣናት አፈንጋጮች ሲሉ በጠሯቸው በምዕራብ ያገሪቱ ክፍል በሚገኙ ሚሊሻዎች መካከል በተነሳው የእርስ በርስ ግጭት አንዲት የ10 ዓመት ህፃን ሴት ልጅን ጨምሮ እስካሁን በተረጋገጠው 5 ሰዎች መገደላቸውና ሌሎች 13 ሰዎች መቁሰላቸውን አስታወቁ። በሚሊሻዎቹ መካከል ባለፈው እሁድ ምዕራባዊ ሊቢያ ውስጥ በተከሰቀሰው ግጭት እስከ ዛሬ ሰኞ ድረስ መቀጠሉን ባለስልጣናቱ ዋቢ በማድረግ አሶሲየትድ ፕሬስ ዘግቧል። የሰሞኑን ግጭት በሰሜን አፍሪካዊቷ አገር ለ10 ዓመታት የዘለቀው ጥቃት የቅርብ ጊዜው ክስተት መሆኑን ተገልጿል። ዛውያ በተባለችው ምዕራብ ሊቢያ በምትገኘው ከተማ የተከሰቀሰው ግጭት በነዳጅ ዘይት እንደበለጸጉት ብዙዎቹ ከተሞች ታጣቂዎቹ ቡድኖች የበላይነቱን ለመያዝ በሚያደርጉት መራኮት የተፈጠረ መሆኑን ዘገባው አመልክቷል። ባለፈው ነሐሴ በአገሪቱ ዋና ከተማ ትሪፖሊ በተከሰቀሰ ግጭት ከ30 በላይ ሰዎች መገደላቸው ሲነገር፣ ባለፉት በርካታ ወራት ሊቢያ ውስጥ ከደረሱት ግጭቶች ሁሉ ብዙ ሰው የተገደለበት ጥቃት ነው ተብሏል። እንደ አውሮፓ አቆጣጠር በ2011 በኔቶ በተደገፈው ህዝባዊ አመጽ የቀድሞ ፕሬዝዳንት መሐመድ ጋዳፊ ከተገደሉ በኋላ በተቀሰቀሰው ሁከት ሊቢያ በትልቅ ቀውስ ውስጥ መውደቋ በዘገባው ተመልክቷል። ሊቢያ የተለያዩ አፈንጋጭ ሚሊሻዎች በሚደገፉ የየአካባቢው አስተዳደሮች የተከፋፈለች መሆኗም ተነግሯል። አንድ ታጣቂ ዛሬ ሰኞ ከሞስኮ 970 ኪሎ ሜትሮች ርቀት ላይ ከመትገኘው ኢስሄፍስክ ከተማ ካለ ትምርት ቤት ቅጥር ግቢ ዘልቆ በከፈተው ተኩስ 7 ህጻናትን ጨምሮ 13 ሰዎች ሲገድል ሌሎች ከ20 በላይ የሚሆኑትን ማቁሰሉ ተነገረ። ስዋስቲካ የተሰኘውን የናዚ አርማ ከለበሰው ካኒቴራ ላይ ያደረገው አንጋች ጥቃቱን ከፈጸመ በኋላ ራሱን ማጥፋቱንና ጥቃቱን ያደረሰበት ምክንያትም ሆነ ማንነቱ እስካሁን ያለመታወቁን መርማሪዎች አመልክተዋል። ጥቃቱን የፈጸመው ግለሰብ በጊዜው ከአይንና አፉ በስተቀር መላፊቱን የሚሸፍን ጭንብል አጥልቆ እንደነበር ከፍተኛ ወንጀሎች ላይ ምርመራ የሚያደርገው የሩሲያው የመርማሪዎች ኮሚቴ አስታውቋል። ቁሳቁሶቹ ከወለል ላይ ተበታትነው ከመታይበት የመማሪያ ክፍል ውስጥ ጥቁር በጥቁር የለበሰና ደረቱ ላይ ዙሪያውን የተከበበ በቀይ የተሳለ የስዋስቲካ ምልክት ያደረገው ነፍሰ ገዳይ አስክሬን ተዘርሮ የሚታይበት አጭር የቪዲዮ ምስል ተለቋል። ጥቃቱ ከደረሰባቸው 6ቱ መካከል መምህራንና የጥበቃ ሰራተኞች የሚገኙበት ሲሆን 14 ህጻናትን ጨምሮ 21 ሰዎች መቁሰላቸውን መርማሪ ኮሚቴው ይፋ አድርጓል። ሩሲያ ከቅርብ ዓመታት ወዲህ በትምህርት ቤቶች ውስጥ የሚፈጸሙ ተመሳሳይ ጥቃቶችን ማስተናገዷን ዘገባው ጨምሮ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ ለዩክሬን የህግ ማስከበርና የሲቪሎች ደህንነት ድጋፍ የሚውል ሌላ ተጨማሪ የ447.5 ሚሊዮን ዶላር ለመስጠት ማቀዷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አስታውቀዋል። ብሊንከን ዋሽንግተን ቀደም ሲል ለዩክሬን ከሰጠችው የ187 ሚሊዮን ዶላር እርዳታ ጋር ዩክሬን 7 ወር ከቆየው የሩሲያ ወረራ ራስዋን እንድትከላከልና እንዲሁም ለዩክሬን ብሔራዊ ፖሊስና የመንግስት ድንበር ጠባቂ አገልግሎት እንዲጠናከር የምታደርገውን ድጋፍ ትቀጥልበታለች ብለዋል። ያበረከትናቸው የግል መከላከያ መሳሪያዎች፣ የህክምና አቅርቦትና የጦር ተሽከርካሪዎች በዩክሬን ሲቪሎችና ተከላካዮቻቸው ላይ የሚደርሱትን አደጋዎች በከፍተኛ ደረጃ ቀንሰዋል በማለትም ተናግረዋል ብሊንከን። በቅርቡ ከተሰጠው አዲስ የገንዘብ እርዳታ ውስጥ የተወሰነው በዩክሬን ወታደሮችና ሲቪሎች ላይ አሰቃቂ ግፎችን የፈጸሙትንና በጦርነቱ የሞቱ በሺዎች የሚቆጠሩት ጋር በተያያዘ በሩሲያ ወታደሮች ላይ የሚደረገው ምርመራ እንዲቀጥሉበት የሚውል መሆኑንም ብሊንከን አስረድተዋል። እርዳታውን ይፋ ባደረጉበት ወቅት ብሊንከን ባሰሙት ንግግር ዩናይትድ ስቴትስ ከዩክሬናውያን ጎን በመቆም ዲሞክራቲክ ነጻና ሉዓላዊነቷ የተጠበቀ ዩክሬንን ለመደገፍ ቁርጠኝነቷን ትቀጥልበታለች ብለዋል። ጣሊያን ውስጥ ትናንት እሁድ በተደረገ የምክር ቤት አባላት ምርጫ የሶስቱ የቀኝ ክንፍ አራማጆች ህብረት ፓርቲዎች ሳይሸነፉ እንደማይቀር ተነገረ። ስካይ የተባለውን የጣሊያን የህዝብ አስተያየት መሰብሰቢያ ድምጽ ከመራጮች ባሰባሰበው አስተያየት እንዳስታወቀው የጣሊያን ወንድሞች ፓርቲ ምክር ቤቱን መቆጣጠር የሚያስችለውን ከ40% ድምጽ በላይ ማግኘቱን አስታውቋል። በጣሊያን ወንድሞች ፓርቲ መሪ ጆርጂያ ሚሊኖ የቀኝ ክንፉ ፓርቲና ወደ ቀኝ በሚያዘነብሉት አጋር ፓርቲዎች መካከል መንግስት የመመስረቻውን ጥምረት ሳምንታትን ሊወስድ እንደሚችል ተመልክቷል። አሁን በስልጣን ላይ ያሉት ጠቅላይ ሚኒስትር ማሪዮ ድራጊ መንግስታቸው ከሁለት ወር በፊት የወደቀ ሲሆን አሁን ያሉት በጊዜያዊ የሞግዚት አስተዳደር መሆኑን ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 16 2015 ዓ.ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዛሬውን የደመራ በዓል ለምታከብሩ የኦርቶዶክስ አማኞች እንኳን አደረሳችሁ። የምስልና ድምጽ አቀናባሪዎቻችንን ላስተዋውቅ ወይም ላስተዋውቅ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ደግሞ ቆንጂት ታየናት፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የስቱዲዮ ምስልና ድምጽ አቀናባሪው ደግሞ ራብ ማክሊን ነው። ወደ ዕለቱ አቪረስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንድ ሁለቱን እናሰማችሁ።
እንደ አውሮፓ አቆጣጠር ህዳር 2020 ዓመተ ምህረት እጅግ ጭካኔና ክህደት የተሞላበት ጥቃት የኢትዮጵያን ሰላምና ደህንነት ብቻ ሳይሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በመወከል በሌሎች አገራት ሰላምን ለማስፈን በሚያግዘው በኢትዮጵያ መከላከያ ኃይል ላይ ተሰነዘረ።
ችሁት የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን ነው። ባለፈው ቅዳሜ በ77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ካሰሙ ንግግር የተወሰደ ነው። የዛሬውን የኤርትራን መንግስት ተወካይ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳልህን ንግግር ጨምሮ ከጉባኤው ጋር የተዛመዱ አበይት ንግግሮችን የሚዳስስ ልዩ ዘገባ ቆየት ብሎ ይሰማል። የዛሬው ደመራ አከባበር ወደ ደቡብ ኢትዮጵያም ይወስደናል።
ዶማስካላ አሮጌው አመት ከነስኬቱና ከነጉድለቱ አሽከርክሮ በመጣል በአዲስ አመት ለምስጋና፣ ለረም፣ ለእልፍ፣ ለይቅርታ፣ ለደስታ፣ ለመተሳሰብ፣ ለመከባበር፣ ለአንድነት፣ ለአብሮነት ግልጽና ቁርጥ አቋም የሚያምርበት እና የሚተገበርበት ወቅት ነው።
በበዓሉ ስነ ስርዓት ላይ የተናገሩት የጋሞ ዞን አስተዳደር አቶ ብርሃኑ ዘውዴ ነው የተመለከታችሁ የሰማችሁት። የአዲስ አበባውን አከባበር ጨምሮ ታዲያ ቀደም ብዬ እንዳልኩት በመጽሔቱ ዘግብበታለን። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ልውሰዳችሁ። ቀደም ብለን በመግቢያችን እንዳስተዋወቅ ነው በሰሞንኛው ጉዳዮች ላይ ያተኮረው የዕለቱ አብይ ርዕስ በትግራይ ክልል የተፈጸመ ድሮን ጥቃት ፍንጣሬ አንድ የዓለም ምግብ ፕሮግራም የጭነት መኪና መምታቱን ሮይተርስ መዘገቡን ያስታውሳል። ሮይተርስ የድርጅቱን ቃል አቀባይ ላኩልኝ ባለው የጽሑፍ መልእክት በጥቃቱ ሳቢያ የተፈጠረ ፍንጣሬ የዓለም ምግብ ፕሮግራም ተቀጥሮ የሚሰራ አንድ አሽከርካሪን ጎድቷል ነው ያለው። የህዋት ቃል አቀባይ አቶ ጌታቸው ረዳም የመንግስት ድሮኖች የዓለም ምግብ ፕሮግራም የጭነት መኪና እንዲወድሙና ሹፌሩ እንዲጎዳ በመግለጽ ክስ አቅርበዋል። ከኢትዮጵያ መንግስት በኩል በቀጣይ የተሰጠ ምላሽ ለጊዜው የለም። የእርዳታ ድርጅቶች መንግስት የመከላከል እርምጃ በሚወስድባቸው አካባቢዎች ከመንቀሳቀስ እንዲቆጠቡ ግን አሳስቧል። በሌላ ዜና በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኢትዮጵያ የሰብአዊ መብት ባለሙያዎች ኮሚሽን ሊቀመንበር ካሪ ቤቲ ሙሩንጊ ከኢትዮጵያ መንግስት ተቃውሞ እየገጠማቸው መሆኑ ተዘግቧል። ሙሩንጊ የኮሚሽኑን ምርመራ ሪፖርት ሲያቀርቡ በሰሜን ኢትዮጵያ ጦርነት ለተፈጸሙ አብዛኛው ወንጀሎች መንግስትን ተጠያቂ ማድረጋቸው የሚታወስ ነው። ይህ በእንዲህ እንዳለ የሰሞኑ ጦርነት ዳግም ካገረሸ በኋላ ስለ ጦርነቱ ለመጀመሪያ ጊዜ አስተያየት ሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጦርነቱን የቀሰቀሰው ህወሓት መሆኑን ገልጠው አገራዊ ህልውናችንን ለማስጠበቅ ስንል ወደ መከላከል እንድንገባ ተገደናል ያሉት። ህወሓት በበኩሉ ለጦርነቱ መቀስቀስ ተጠያቂ የሚያደርገው የኢትዮጵያ መንግስት ነው። ኬኔዲ አባተ ዝርዝሩን ይዟል።
በትግራይ ክልል የድሮን ድብደባ ሲፈጸም የተከሰተ ፍንጣሪ የሰብአዊ እርዳታ ጭኖ የነበረ የዓለም ምግብ ድርጅትን የጭነት መኪና መቷል፣ አሽከርካሪውንም አቁስሏል ሲል የዓለም ምግብ ፕሮግራምን ቃል አቀባይ ጠቅሶ ሮይተርስ በዛሬው ዕለት ዘግቧል። የዓለም ምግብ ፕሮግራም WFP ትናንት መስከረም 15 ጠዋት በትግራይ ክልል ሰሜን ምዕራብ ዞን በዛና ወረዳ አቅራቢያ የድሮን ጥቃት ተፈጽሟል የሚል ሪፖርት እንደደረሰው ቃል አቀባዩ በላከልኝ የጽሑፍ መልእክት ገልጿል ብሏል ሮይተርስ በዘገባው። ቃል አቀባዩ በጥቃቱ ሳቢያ የተፈጠረ ፍንጣሪ ተወርውሮ ለWFP ተቀጥሮ የሚሰራን አሽከርካሪ ጎድቷል፣ በድርጅቱ መኪና ላይ ደግሞ ቀላል ጉዳት አድርሷል ማለታቸውንም ነው የገለጸው። መኪናው በትግራይ ለተፈናቀሉ ዜጎች እህል ሲያደርስ ነበር ብሏል ዘገባው። ሁለት በትግራይ የሚገኙ የሰብአዊ አገልግሎት ሰራተኞችም ድርጊቱን አረጋግጠዋል ብሏል ሮይተርስ በዘገባው። የተጎዳውን መኪና ፎቶ ማጋራታቸውንም ጠቁሟል። የህዋት ቃል አቀባይ አቶ ጌታቸው ረዳም ትናንት በትዊተር ገጻቸው ባቀረቡት ክስ የመንግስት ድሮኖች ዛሬ ከሽሬ ወደ ዛና እርዳታ ሲያጓጉዝ የነበረ የዓለም ምግብ ፕሮግራም መኪና ላይ ባህራ በመትባል ቦታ ላይ ጥቃት አድርሰዋል ብለዋል። ምንም እንኳን ሮይተርስ በመኪናው ላይ መጠነኛ ጉዳት እንደደረሰ ቢዘግብም አቶ ጌታቸው ግን መኪናው ወድሟል፣ ሹፌሩና ሌሎች ሰዎች ደግሞ ቆስለዋል ብለዋል። አቶ ጌታቸው በዓለም ምግብ ፕሮግራም የጭነት መኪና ላይ ተፈጽሟል ያሉትን ጥቃትም ይሁን በፍንጣሪ ጉዳት ደርሷል መባሉን በተመለከተ የኢትዮጵያ መንግስት እስካሁን በይፋ ያለው ነገር የለም። ይሁን እንጂ የመንግስት ኮሙኒኬሽን አገልግሎት አመሻሽ ላይ ባወጣው መግለጫ ስለ እርዳታ ድርጅቶች አንስቷል። መንግስት የመከላከል እርምጃ ከሚወስድባቸው አካባቢዎች የእርዳታ ድርጅቶቹ ከመንቀሳቀስ እንዲቆጠቡ በማለት ነው ያስጠነቀቀው። ህወሓት የሰብአዊ እርዳታ ተሽከርካሪዎችን ለጦርነት መጠቀሙን ቀጥሎበታል ያለው መግለጫው ቀደም ሲል ካገታቸው የሰብአዊ እርዳታ ማመላለሻ ተሽከርካሪዎች በተጨማሪ በእስሩ የነበሩትንም የዓለም ምግብ ድርጅትና የተመድ አርማ በመቀባት የጦር መሳሪያና ተዋጊዎችን በማመላለስ ለወታደራዊ ዓላማ እየተጠቀመ መሆኑ ይታወቃል ሲልም ከሷል። አክሎም የእርዳታ ድርጅቶች ለእርዳታ የሚጠቀሙባቸው ተሽከርካሪዎች በህወሓት ጥቅም ላይ አለመዋላቸውን እንዲያረጋግጡ ጠይቋል። ህወሓት ከዚህ ቀደም የቀረቡበትን የእርዳታ ድርጅቶች የሚጠቀሙባቸውን ተሽከርካሪዎች ለጦርነት ዓላማ እንደሚያውል የሚጠቅሱ ክሶች ማስተባበሉ ይታወሳል። ሮይተርስ ከጉዳዩ ጋር በተያያዘ አስተያየታቸውን የጠየቃቸው የኢትዮጵያ መንግስትና የመከላከያ ሰራዊት ባለስልጣናት ምላሽ እንዳልሰጡት ገልጿል። አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃና ከዚህ ውጪ የሚቀርቡ ክሶች ሐሰት እንደሆኑ መንግስት ከዚህ ቀደም መግለጹ ይታወሳል። በሌላ ዜና በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኢትዮጵያ ሰብአዊ መብት ባለሙያዎች ኮሚሽን ሊቀመንበር ካሪ ቤቲ ሙሩንጌ ከኢትዮጵያ መንግስት ተቃውሞ እየገጠማቸው ነው። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው 3 አባላት ያሉት ኮሚሽን መንግስትም ሆነ ህወሓት በጦርነቱ ከወንጀል የጸዱ እጆች እንደሌሏቸው በምርመራው ሪፖርቱ ቢያመለክትም ለአብዛኛዎቹ ወንጀሎች ተጠያቂው መንግስት መሆኑን ጠቁሞ ከነዚህ ወንጀሎች መካከል የተወሰኑት አሁንም መቀጠላቸውን ማመልከቱ ይታወቃል። የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጌ ሪፖርቱን ለምክር ቤቱ ሲያቀርቡ የፌዴራል መንግስት ረሃብን እንደ ጦር መሳሪያ በመጠቀም የጦር ወንጀል እየፈጸመ ነው ብለን የምናምንባቸው ምክንያቶች አሉን ያሉ ሲሆን በሰብአዊነት ላይ የሚፈጸሙ ወንጀሎችን በመፈጸምም መንግስትን ከሰዋል። የኢትዮጵያ መንግስት ታዲያ የኮሚሽኑን ሪፖርት ተጨባጭነት የጎደለው እንዲሁም ሙያዊ መሰረትና ገለልተኝነት የሌለው ሆኖ አግኝቻለሁ ሲል ሙሉ በሙሉ እንደማይቀበል አስታውቋል። የመንግስት ከፍተኛ ባለስልጣናት በኮሚሽኑ ሊቀመንበር ላይ ተቃውሟቸውን በማሰማት ላይ ሲሆኑ ከነዚህ መካከል የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ ሚኒስትሩ አምባሳደር ሬድዋን ሁሴን ይገኛሉ። በትዊተራቸው ባሰፈሩት የተቃውሞ ጽሑፍ ምንም እንኳን ከሰብአዊ መብት ባለሙያዎች ኮሚሽን በፊት የነበሩት ሁሉም ድብቅ ተግባራት በጣም ግልጽ ቢሆኑም እኚህ ሴት እንዲመረጡ ያደረጋቸው ነገር ትኩረት የሚስብ ነው ያሉት አምባሳደር ሬድዋን ሙሩንጌ ከዚህ ቀደም በትዊተር ገጻቸው አስፍረዋቸዋል ያሏቸውን ጽሑፎች የሚያሳይ ምስልም ለጥፈዋል። በምስሉ ከሚታዩትና የሙሩንጌ ጽሑፎች እንደሆኑ ከተጠቀሱት መካከልም ተመድ እንደ ጎርጎሮሳውያኑ በ2014 ያወጣው የጭካኔ ወንጀሎች ትንተና ማዕቀፍ የተለያዩ የጭካኔ ወንጀሎች ሲፈጸሙ ድርጅቱ ጣልቃ በመግባት የመከላከል እርምጃ እንዲወስድ የሚጠይቀው ተግባር ወይም ሬስፖንሲቢሊቲ ቱ ፕሮቴክት በኢትዮጵያ ላይ መተግበር ካለበት ጊዜው አሁን ነው በሚል በሚያዚያ 2021 የጻፉት ይገኛል። ህወሓት በበኩሉ በካሪ ቤቲ ሙሩንጌ የሚመራው ኮሚሽን ያወጣውን ሪፖርት በደስታ ተቀብሏል። የኮሚሽኑ ምርመራ የሚቀጥል ቢሆንም የመጀመሪያ ግኝቶቹ ወራሪ ኃይሎች በትግራይ አሰቃቂ የጦር ወንጀልና በሰው ልጆች ላይ የሚፈጸሙ ወንጀሎችን መፈጸማቸውን እንዲሁም አሁንም መቀጠላቸውን ያለ ጥርጥር ያረጋገጠ ነው ሲል ህወሓት ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ የሰሜኑ ጦርነት ዳግም ካገረሸ በኋላ ስለ ጦርነቱ ለመጀመሪያ ጊዜ አስተያየት የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነቱን የቀሰቀሰው ህወሓት መሆኑን ገልጸዋል። ጠቅላይ ሚኒስትሩ ለመስቀል በዓል የእንኳን አደረሳችሁ መልእክት ባስተላለፉበት መግለጫቸው ሶስተኛ ዙር ጥቃት በመፈጸም ህወሓትን የወነጀሉ ሲሆን በዚህ የተነሳ ሀገራዊ ህልውናችንን ለማስጠበቅ ስንል ወደ መከላከል እንድንገባ ተገደናል ብለዋል። እያደረግን ያለነው የመከላከል ውጊያ ብሔራዊ ጥቅሞቻችንን ከአደጋ ለመከላከል ያሰበ ነው ሲሉም አክለዋል። የገጠመን ወረራ በሰላማዊ መንገድ እንዲጠናቀቅ ከሚፈለግብን በላይ አድርገናል ያሉት ጠቅላይ ሚኒስትር አብይ የሌላኛውን ወገን እንቢታ በተገቢው ልክ የሚያወግዝ ግን ጥቂት ነው ሲሉ ተችተዋል። ጦርነቱን የቀሰቀሰው የፌዴራሉ መንግስት እንደሆነ በተደጋጋሚ የገለጸው ህወሓት በበኩሉ ለሰላም ዝግጁ አይደለም በሚልም መንግስትን ይወቅሳል። ህወሓት በአፍሪካ ህብረት በሚመራው የሰላም ሂደት ላይ ያለ ቀደመ ሁኔታ እንደሚሳተፍ በመግለጽ ከመስከረም አንድ ጀምሮ ከመንግስት ጋር ተመሳሳይ አቋም ያዙም ይታወቃል። ይሁን እንጂ የአፍሪካ ህብረትን ጨምሮ በተለያዩ አካላት የሚደረጉ የሰላም ጥረቶች እዚህ ግባ የሚባል ፍሬም አፍራት ተስኗቸዋል። ለዚህ ደግሞ ዋነኛው ምክንያት በሁለቱ ወገኖች መካከል መተማመን አለመኖሩ እንደሆነ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ባለፈው ሳምንት በሰጡት ጋዜጣዊ መግለጫ አመልክተዋል። ለአሜሪካ ድምጽ
ኬኔዲ በሰፊ ዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ያስተዋወቅኩት ከሳምንት በላይ የሆነው 77ኛው የኢትዮጵያ መንግስታት ጠቅላላ ጉባኤ የሚመለከት ዘገባ ቆየት ብሎ ይቀርባል። የኦሮሚያ ውስጥ እየጨመረ ባለው ሁከት ሳቢያ ሺዎች መፈናቀላቸውን የሚመለከት ሌላ ዘገባም ቆየት ብለው ከሚቀርቡት ውስጥ ነው። አሁን በቀጥታ ወደ ዛሬው የደመራ በዓል አከባበር ነው መስዳችሁ። የመስቀል ደመራ በዓል በተለያዩ የኢትዮጵያ አካባቢዎች በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ በድምቀት በመከበር ላይ ይገኛል። የአዲስ አበባውን አከባበር የተከታተለው ዘጋቢያችን ገብረ ሚካኤል ገብረ መድንን ወዲህ ወደ ስቱዲዮ ከመግባት ያስቀድሞ ጥቂት ደቂቃዎች በፊት አነጋግሬዋለሁ። ወደ ምልልሳችን እንሂድ። ገብረ ሚካኤል እንደምናመሸህ
አሉላ፣ እንደምናመሻችሁ አድማጮች ተመልካቾቻችን።
ገብረ ሚካኤል፣ የአዲስ አበባውን አከባበር ተከታትለሃል። ዛሬ እንግዲህ በተለያዩ አካባቢዎች እየተከበረ ያለበት ነው። ምን ይመስል ነበር? እስኪ የአዲስ አበባውን ስዕል ስጠን።
አመሰግናለሁ አሉላ። በድጋሚ የአዲስ አበባው ስነ ስርዓት በመስቀል አደባባይ የተከበረው ማለት ነው በጣም ደማቅ ነበረ። ከቀኑ 9 ሰዓት ጀምሮ ወደ ማታ 1 ሰዓት አካባቢ ነው የተገባደደው። በርከት ያሉ ምዕመናን ተገኝቷል። የቤተ ክርስቲያን ሊቃውንት፣ ካህናት፣ ሊቃነ ጳጳሳት፣ ቀሳውስት ተገኝቷል። የሌሎች ሃይማኖቶች ተወካዮችም የሃይማኖት አባቶች ተገኝቷል። በአዲስ አበባ ከሚገኙ 110 አብያተ ክርስቲያን የመጡ መዘምራን ወደ 1000 የሚሆኑ መዘምራን እንደሆኑ ለማወቅ ችያለሁ። የተለያዩ ያሬዳዊ ዜማዎችን አሰምተዋል። እነዚሁ መዘምራን በስነ ስርዓቱ የተለያዩ ትርኢቶችን አሳይቷል። በእንግዶች ፊት ማለት ነው። ምዕመናን ጧፍ በማብራት ስነ ስርዓቱን አድምቀውታል። ርችትም ተተኩሷል ለበዓሉ ድምቀት ማለት ነው። በጣም ደማቅ ነበር። በአጠቃላይ አሉላ፣ በዚህ ስነ ስርዓት ከፍተኛ የመንግስት ባለስልጣናት ተገኝቷል። ፕሬዚዳንት ሳህለወርቅ ዘውዴ፣ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ፣ የባህልና ስፖርት ሚኒስትር ቀጀላ መርዳሳ እንዲሁም የትምህርት ሚኒስትር ዶክተር ብርሃኑ ነጋ ይጠቀሳሉ፣ ከከፍተኛ የመንግስት ባለስልጣናት መካከል ማለት ነው። በአጠቃላይ በርከት ያለ ምዕመን የተከታተለው በጣም ደማቅ ስነ ስርዓት ነበረ።
መልካም። ገብረ ሚካኤል፣ እንግዲህ ሃይማኖታዊ በዓልም ቢሆን በተለየ ትኩረት የሚከበር በዓል እንደመሆኑ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳስ አቡነ ማትያስ ስነ ስርዓቱን ቃለ ቡራኬ ያሰምተዋል። እንደው ከሃይማኖታዊ ይዘት ባሻገር በኢትዮጵያ አሁን ባለችበትም ሁኔታ በሰውም ህይወት ላይ የምዕመኑንም ህይወት አስመልክቶ የተናገሯቸው እንደ ጎላ ብለው የታዩ ነጥቦች ካሉ ብታጋራን።
ትክክል ነህ አሉላ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በስነ ስርዓቱ ለተገኘው ምዕመን እና ለሁሉም ተሳታፊ ቡራኬያቸውን ሰጥተዋል። እንደዚሁም የንግግር አድርጓል። በንግግራቸው በተለይ አትኩረት የሰጡት ሰላም እንዲኖር አጥብቀው ተናግሯል። ሰላም፣ ፍቅር፣ ይቅርታ፣ መስቀል ማለት ሰላም፣ ፍቅር፣ ይቅርታ ማለት ነው በማለት ተናግሯል። እኛ የሰው ልጆች ከእልህ ወጥተን ለሰላም ለይቅርታና ለአንድነት እጃችንን መዘርጋት አለብን። ይቅር መባባል አለብን። ለሰላም ብዙ በርተን መስራት አለብን የሚል ንግግር አሰምተዋል። ከእልህ የሚገኘው መጠፋፋት ብቻ ነው። ስለዚህ ከእልህ ከመጋባት ወጥተን ለሰላም ለፍቅር እጃችንን መዘርጋት አለብን የሚል ንግግር አሰምቷል። ሁሉም እንደየ ሃይማኖቱ ለሀገሪቱ ሰላም መጸለይ አለበት ሲሉም ተናግረዋል። ዋናው መልእክታቸው የቅዱስ ፓትርያርኩ ይሄ ነበር አሉላ።
መልካም ገብረ ሚካኤል፣ ምእመናንን የማነጋገር እድል አግኝተህ ነበር ከሆነ ምን አይነት መልእክቶችን ሰማህ? እንደው በተደጋጋሚ ሰማኸው እንዲሁ በመመኑ ዘንድ ጎልቶ የታየ ነገር ካለ የኔናንተ አጠር ያለች ምልልስ መቋጫ ትሆን።
አመሰግናለሁ በድጋሚ። ከተሳታፊዎቹ የተወሰኑትን ለማነጋገር ችያለሁ። አብዛኞቹ ያሉኝ መስቀል ማለት ትርጉሙ ራሱ ለሰላምና ለፍቅር የተከፈለ መስዋዕትነት ማለት ነው። ፈጣሪም እርስ በራሳችሁ ተባበሩ በሰላም ኑሩ ነው የሚለን። ኢየሱስ ክርስቶስ ለሰው ልጆች ሰላም፣ ፍቅር እና ድህነት ሲል ነው መስዋዕትነት የከፈለው። የሱን አብነት አርአያ ተከትለን በሰላም በፍቅር መኖር አለብን የሚል አስተያየት ሰጥተውኛል። ቀደም እንዳልኩ መስቀል ማለት ለሰላም ለፍቅር የተከፈለ መስዋዕትነት ማለት ነው። ለሀገራችንም እንጸልይ ብሏል እነዚሁ አስተያየት ሰጪዎች። አሁን ያለው ግጭትና አለመረጋጋት በሰላም ተፈቶ በሀገሪቱ ሰላም የሚሰፍንበት ሁኔታም እንመኛለን ሲሉ መልካም ምኞታቸውን ገልጸውልኛል። ጠቅለል ያለው አስተያየታቸው ይህን ይመስል ነበር አሉላ።
ገብረ ሚካኤል በጣም አመሰግናለሁ። በምስልና በድምጽ ያገኘሃቸውን ለአድማጭ ተመልካቾቻችን በድረገጻችንና በማህበራዊ ገጾቻችን እናጋራለን። የመስቀል ደመራ በዓልን የአዲስ አበባ አከባበር ነበር ያካፈልከን። በጣም አመሰግናለሁ በድጋሚ። መልካም በዓል አንተም።
አመሰግናለሁ አሉላ። መልካም በዓል ተመልካቾች፣ አድማጮች አመሰግናለሁ።
የአዲስ አበባውን ደማቅ ስነ ስርዓት ነበር ገብረ ሚካኤል እንዳጋራን የተመለከትነው። የመስቀል ደመራ በዓል ታዲያ በተለያዩ አካባቢዎችም በክርስትና እምነት ተከታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በድምቀት ተከብሯል። ገብረ ሚካኤልን ተከትሎ ታዲያ ወደ ደቡብ ነው ያቀና ነው። በአካባቢው በተለያዩ መንገዶች የሚከበረው የደመራ በዓል በአንዳንድ የደቡብ አካባቢዎች የአገሪቱ የዘመን መለወጫ በዓል ተደርጎ በተለያዩ ስያሜዎች በደማቅ ስነ ስርዓትም ይካሄዳል ይለናል ወደ አርባ ምንጭ የተጓዘውና የደቡብ ኢትዮጵያን አከባበር የተከታተለው ዮናታን ዘብዲዮስ።
በበርካታ የደቡብ ክልል አካባቢዎች በደማቅ ሁኔታ የሚከበረው የመስቀል በዓል ትናንት በጋሞ ዞን አርባ ምንጭ ከተማ በድምቀት መከበር ጀምሯል። በጉራጌ መስቀል፣ በሃዲያ ያሆዴ፣ በወላይታ ጌፋታ፣ በጎፋ ገዜ መስቀላም፣ በከምባታ ማሰላም፣ በከፍቾ ማሽቃሬ ባሮ የተባለ የሚጠራውና በሌሎችም በርካታ የክልሉ አካባቢዎች በስፋት የሚከበረው ይህ የመስቀል በዓል በጋሞ ዞን ሲከበር የነበረው ድባብም የተለየ ነበር። ጋሞ ዞን አስተዳደር አቶ ብርሃኑ ዘውዴ የዮ መስቀላ በዓል የምስጋናና የእረፍት እንደዚሁም አሮጌውን ሸሚተን አዲሱን ዓመት የምንረከብበት በዓል ነው ሲሉ ተናግሯል።
ዮማስካላ አሮጌውን ዓመት ከነስኬቱና ከነጉድለቱ አሽከንጥሮ በመጣል በአዲስ ዓመት ለምስጋና፣ ለረፍ፣ ለእርቅ፣ ለይቅርታ፣ ለደስታ፣ ለመተሳሰብ፣ ለመከባበር፣ ለአንድነት፣ ለአብሮነት ግልጽና ቁርጥ አቋም የሚያምርበት እና የሚተገበርበት ወቅት ነው።
ትናንት በአርባ ምንጭ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደው የአከባበር ስነ ስርዓት ቁጥራቸው እየበዙ የዞኑ ነዋሪዎች፣ የየክልል የመንግስት ተወካዮች፣ ሚኒስትሮችና የተለያዩ ሀገራት አምባሳደሮች ተገኝተው የደመራ ስርዓትም ተካሂዷል። በዓሉ የተለያየ ትርጉም ያላቸው ባህላዊ ስነ ስርዓቶች የሚፈጸምበት ጭምር መሆኑን በስነ ስርዓቱ ላይ የተገኙት ያነጋገርናቸው ወይዘሮ ባንጀባራ ተናግሯል። በዓሉ ሴቶች በሰፊው የሚሳተፉበት እንደሆነ የገለጹት ወይዘሮ ባንጄ ያገቡ ሴቶች በትዳር አጋሮቻቸው የሚደረግላቸውን እንክብካቤ የሚያስመሰክሩበት ሶፊ የተሰኘ ስነ ስርዓት የበዓሉ አንድ አካል መሆኑን ማብራርቷል። በበዓሉ ላይ በእንግድነት የተገኙት የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ይህ በዓል በበርካታ አካባቢዎች የሚከበር ለባህላዊ ሴቶች እውቅና የሚሰጥበትና አስተዋጽኦአቸው የሚወሳበት ጭምር ነው ብሏል። እውቅና ከሚገባው ባህላዊ ሴቶች መካከል አንዱ ነው ያሉት የጋሞ አባቶች የይቅርታ የሽምግልና ስነ ስርዓት ተክሰው የኢትዮጵያ ወቅታዊ ችግር የሚፈታውም እነዚህን በመሳሰሉ ባህላዊ ሴቶቻችን ነው ሲሉ ተናግሯል።
የጋሞ የሀገር ሽማግሌዎች ከጸብ ይልቅ ፍቅርን፣ ከመገፋፋት ይልቅ ይቅርታን ተንበርክታችሁ ያስተማራችሁን አራያዎቻችን ናችሁና እጅግ በጣም እናከብራችኋለን። የጋሞ የሀገር ሽማግሌዎች የገጠሙን ላሉ ችግሮቻችን ሁሉ መፍትሄው እጃችን ላይ መሆኑን አስገንዝባችሁናል፣ አስተምራችሁናልና የእናንተን ባህልና እሴት በመላ ኢትዮጵያ እንዲሰፋ ማድረግ ይጠበቅብናል።
በጋሞ ዞን አርባ ምንጭ ከተማ በድምቀት የተከበረ የሚገኘው የዮም መስቀል በዓል እስከ ያዝነው ወር መጨረሻ በተለያዩ ባህላዊ ስርዓቶች እየተከበረ ይዘልቃል። ዛሬ ደግሞ የኢርድ ስርዓት መፈጸም ጀምሯል። በዞኑ በድምቀት የተከበረ ያለው ይህንን በዓል በሌላ ዝግጅት በስፋት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አርባ ምንጭ።
ዮናታንን ለግሩም ዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የዕለተ ሰኞ መስከረም 16 ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3:32 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ቅንብር ነው የምናልፈው። ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ የስኳር በሽታ በተለይ በአይን ጤና ላይ የሚያስከትለውን ጉዳት ይመረምራል። ሙያዊ ማብራሪያውን የሚሰጡን ሐኪሙ የአይን ሐኪሙ ዶክተር ወርቃየው ከበደ ናቸው። ዶክተር ወርቃየው የአይን ነርቭ ሕክምና ልዩ ባለሙያም ናቸው። ወደ ምልልሳችን ልሰዳቸው። ወርቃየው፣ በልማድ የስኳር በሽታ በሚል መጠሪያ የምናውቀው የህመም አይነት ከፍተኛ ጉዳት ከሚያደርስባቸው የሰውነት ክፍሎች አይን አንዱ መሆኑን መረዳታቸውን ጠቅሰው ዳዊት ኃይሉ የተባሉ አድማጫችን ያደረሱን ጥያቄ ነው የምሽቱ ሐኪሙን ይጠይቁ ትኩረት። ለመሆኑ የስኳር በሽታ በአይን ላይ ጉዳቶችን የሚያደርሰው በምንድን ነው ይላሉ? ባለሙያ ጠይቃችሁ ምላሹን አድርሱን ያሉን፣ አያይዘውም የሚደርሱን የጉዳት አይነቶች እንድናስረዳቸው ጠይቀዋል።
አመሰግናለሁ አሉላ። ትክክል ነው። ስኳር በሽታ በጣም ከሚያጠቃቸው የሰውነታችን ክፍሎች አንዱ አይናችን ነው። እይታችንም እንዲቀንስ ያደርጋል። ይህ ለምን ይሆናል? አይናችን ላይ ለምን ጉዳዩ ደርሷል የሚለውን ነገር ለመመለስ በመጀመሪያ እንደዚህ ብለን ጠቅለል ባለ ሁኔታ የስኳር በሽታ ባህሪ ብናይ ይህን አይን ላይ የሚያመጣውን ጉዳት ከአይንም ሌላ አካሎቻችንን የሚጎዳበት ነገር ለመረዳት ያስችላል ብዬ ገምታለሁና በመሰረቱ ስኳር በሽታ ከባህሪው ብዙዎቻችን እንደምናውቀው ሰውነታችን ውስጥ ያለ የኃይል ምንጭ የሆነው ግሉኮስ የምንለው ነገር መብዛት ነው። ይህ ነገር ለምን ይሆናል? ግሉኮስ መደባችን በዛል ለስኳር በሽተኛ ላይ ብለን ያል እንደሆነ ምንድን ነው? ሰውነታችን ለሚሰራው ስራ የኃይል አቅርቦት ያስፈልገዋል። ይህን የኃይል አቅርቦት ደግሞ የሚያገኘው ከምንመገበው ምግብ ነው። የምንመገባቸው ምግቦች ውስጥ ኃይል ሰጪ የምንላቸው አሉ። እነዚህ በሰውነታችን ተፈጭተው ተደራጅተው ወደ መጨረሻ ለኃይል አጠቃቀም እንዲውል የሚደርስበት ደረጃ ላይ ግሉኮስን ነው የሚሆነው። እንግዲህ ይሄ ግሉኮስ ወደ ደማችን ይገባል። ከደማችን ተነስቶ ነው እንግዲህ ወደ እያንዳንዱ የአካላችን ክፍል መዳረስ አለበት። ይህ እንዲሆን በመሰረታዊ ደረጃ ምን መሆን አለበት? ምን ያስፈልጋል? ከሰውነታችን ክፍል አንዱ የሆነው ጣፊያችን ወይም ፓንክሪያስ የሚያመነጨው ሆርሞን አለ፣ ኢንሱሊን የምንለው። ይሄ ኢንሱሊን ምንድነው ስራው? ይሄን ደም ውስጥ ያለውን ግሉኮስ የኃይል ምንጭ ሆነው ከደም ወጥቶ ወደ እያንዳንዱ ሰውነት አካላችን እንዲገባ እንደ ቁልፍ ሆኖ የሚያገለግል ሆርሞን ነው ኢንሱሊን። ስኳር በሽተኛ ላይ ምንድነው የሚሆነው? አንድ ኢንሱሊን በበቂ መጠን አይመነጭም፣ ወይም እንደው በተወሰነ መጠን እንኳን ቢመነጭ ዋናው ስራውን ግሉኮሱን ከደም ስራችን አውጥቶ ወደ ሰውነት እንዲገባ የሚያደርገውን ስራም በአግባቡ ላይ ስራ ይችላል። በዚህ ምክንያት ኢንሱሊን ይህን ስራውን መስራት ባለመቻሉ ግሉኮስ በደማችን እየተከማቸ እየጨመረ ይሄዳል። እንዳልኩት ይሄ ግሉኮስ ያለው ደም ውስጥ ነው። ደም ደግሞ በደም ስራችን ወደ ሁሉ የሰውነታችን አካል ይደርሳል። አሁን ስኳር በሽተኛ ላይ እንግዲህ ይህ ከፍተኛ ግሉኮስ ያለው ደም ነው በየሰውነታችን ላይ ይደርሳል እና በአግባቡ ወደ ውስጥ ገብቶ ወደ ኃይል መለወጥ ባለመቻሉ እየቆየ በሄደ ቁጥር ግሉኮሱ በርክቶ ደም ውስጥ በቆየ እና ጊዜ ባለፈ ቁጥር የደም ስሩን ግርግዳዎች እየጎዳ ሄዳል። ደም ውስጥ ያሉትና ሴሎች አሉ፣ በርከት ያሉ ሴሎች፣ ቀይ ደም ሴሎቻችን፣ ነጭ ደም ሴሎቻችን፣ በደም መርጋት ላይ ሊቆጣጠሩ የሚችሉ ፕላትሌት የምንላቸው አሉ። እነዚህ በዚህ ስኳር በሞላበት ደም ውስጥ በሚዘዋወሩበት ጊዜ እርስ በርስ የመያያዝ የመጣበቅ ነገር ይመጣና ወይ ደም ስሩ ይደፈናል ወይ ደግሞ ስኳሩ ራሱ የደም ስሩን ግርግዳ ይጎዳና ደም እያለፈ እንዲፈስ ወይም ደም ውስጥ ያሉ ሌሎች ፈሳሽ ነገሮች እያለፉ ወደ ተለያዩ የአካል ክፍላችን እየገቡ ችግርን ይፈጥራሉ። እንግዲህ በመሆኑ ይህ ጉዳት የሚደርሰው ሁሉም አካል ላይ ነው። ቀን ተቀን ስራቸው ከፍተኛ ሆነ በርከት ያለ ደም የሚያገኙ በርከት ያለ ደም ስር ይኖራቸዋል እና በዛ ምክንያት አንዳንድ የሰውነት አካሎቻችን ከሌላው በበለጠ ስኳር ተጠቂዎች ይሆናሉ።
መልካም ዶክተር ወርቃየው፣ ከሰውነት የስኳር የሚያብላላው ቅመም መጠን እና በደም ውስጥ ከሚኖረው ዝውውር፣ በዛ ዝውውር አማካኝነት ሌሎች ዋና ዋና የሰውነት አካሎች እንደሚጎዱት ሁሉ አይንም ሊጋለጥ የሚችልበት አስረድተውናል። እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለ ወይ? በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ?
በትክክል አልኩት። አይናችን እይታ ስራው በጣም ኃይለኛ ጠያቂ ነው። በርከት ያለ ደም ዝውውር ስላለን አይናችን ላይ ከሌሎቹም ቀደም ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይን ሲያጠቃ ምንድንነው ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ሰዎች በጣም በተለይ የደቀቁት ካፒለር የምንላቸው ወይ እነሱ ይደፈናሉ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወከ ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው። እነዚህም ምንድን ናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን። ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም፣ ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ቶሎ እይታን እንዲያግድ ሊያደርግ ይችላል። ይሄኛ ብዙም አሳሳቢ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደ መምጣት ላይ በርከት ባለ ግን አናየውም። በሁለተኛ ደረጃ የሚያጠቃው አይኑን ምንድነው? ደም ስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱ ጡንቾች እነሱን እንዲቀሳቀሱ የሚያደርጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደም ስሮቻቸው በሚጎዱ ጊዜ የአይንን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ አይን መንሸዋረር፣ አንድ ነገር ሁለት ሆኖ መታየት፣ የአይን ቆባችን የላይኛው መውደቅ መንቀሳቀስ አለመቻት ሊኖር ይችላል። ይሄም ቢሆን እንደ የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን ውስጠኛው ክፍል የሆነው ሬትናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬትናው መጎዳት ነው። ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነት ጉዳት አሉ ሬትናው ላይ። ይሄ ሬቲና መጎዳት ወነቱ በጣም ስኳር በሽተኛ ላይ ተለምዶ የሚታይ ነገር ነው። ከዚህም ጋር በተያያዘ እንደውም በአሁን ጊዜ በምዕራቡ ዓለም ብናይ እይታን ከሚቀንሱ ዋነኛ ምክንያቶች አንዱ የሆነ መጥቷል። ከስኳር ጋር የተያያዘ የሬቲና መጎዳት ወይም ዳያቤቲክ ሬቲኖፓቲ የምንለው እኛውም ሀገር ቢሆን እንደዚሁ ነው። እንደው ሌሎቹ የከፉ ችግሮች ስላሉ ብዙም የስኳሩ ጎልቶ አይታይ ይሆናል እንጂ እስካሁን በኢትዮጵያ ውስጥ እንዲሁ በጣም የጨመረ በመምጣቱ እይታን መቀነስ፣ እይትን የማጣት ዋነኛ ምክንያት ወደ መሆኑ እየመጣ ነው ያለው በዚሁ ዳያቤቲክ ሬቲኖፓቲ ምክንያት። እና ይህ የዳያቤቲክ ሬቲኖፓቲ ሶስት አይነት ባህሪዎች አሉት ከአመጣጡ ስናይ። አንደኛው ምንድን ነው? ልክ አንድ ሰው ስኳር በያዘው ጊዜ አንስቶ እድሜና ጊዜው የበሽታው እየጨመረ በሄደ ቁጥር በዛው ልክ እየተወሳሰበ እየከፋ የሚሄድ አይነት አለ። ባክግራውንድ ብለን እስከ ፕሮግሬሲቭ ሬቲኖፓቲ የምንለው ነገር አለ። ይኸው የደም አቅርቦቱ ወደ አይን እያነሰ በሄደ ቁጥር እይታ ላይ በሚፈጥረው ሁኔታ እንዲሁ የበሽታውን ጊዜያት የቆይታ ሁኔታ የስኳሩ የቁጥጥር ሁኔታን ጋር በተያያዘ እንዲሁ እያደገ እንሄዳለን። ሁለተኛ አይነት ምን አለ? በማንኛውም የስኳር ደረጃ ላይ ያለ በሽተኛ አንዳንዴ ድንገት እይታ መቀነስ ችግር ይመጣል። ይሄ እንደው ዜና ሁኔታን ጠብቆ የሚሄድ አይደለም። ይሆናል በማንኛውም ደረጃ ላይ ባለ ስኳር ላይ ይሄ ዳያቤቲክ ማኩሎፓቲ እንለዋለን። ምንድን ነው ይሄ ደግሞ? ውስጥ ሬትናችን ላይ ጥርት ያለውን እይታ የምናይባት አካል በጣም ትንሽ ናት። ከአብዛኛው ሬትና በጣም ጥቂቷ ናት። እና እዚች ቦታ ላይ ምንም አይነት ትንሽ ነገር ጉዳት ሲደርስ እይታ ላይ የሚያመጣው ለውጥ በጣም ከፍተኛ ነው። እና ይሄ ዳያቤቲክ ማኩሎፓቲ ሲኖር እንዲሁ ድንገት እይታ የመቀነስ ነገር ያመጣል። ሶስተኛው እና የሚመጡ ችግሮች በዚህ በሬትና በመጎዳቱ ምክንያት አድቫንስድ የምንለዋለ ስኳሩ ከቁጥጥር ውጭ ሆነ ወይም እንደውጭ በጣም ለብዙ ዘመን በቁጥጥር ሳይሆን የቆየ ሲሆን እነዚህ ችግሮች ይደራረቡና እጅግ የከፉ እይታንም በሙሉ በሙሉ ሊያጠፉ የሚችሉ ችግሮችን ይዞ መጣል። እነዚህም እንደው በከፍተኛ ሁኔታ ሬትናው ላይ ወይም ደግሞ ሬትና ውስጥ ያለ ቪትረስ የምንለው ፍሉድ እዛ ውስጥ ደም መድማት ወይም ደግሞ ይሄ ቪትረስ የምንለው አካል አንዳንዴ ሬትናው ላይ የሚያያዝባቸው ቦታዎች አሉ። ያ እየገረበ እንደ ጠባሳ እያያዘ ሲመጣ ሬትናውን ከቦታው አስለቅቆ እይታን እንዲጎዳ የማድረግ ደም ወደ ሬትና እንደሚደርሰው እያነሰ የሚሄዱ መጠን በጣም እየጨመረ በመጣ ቁጥር ሰውነት እያካካሰ እየመሰለው አዳዲስ ደም ሰዎች እንዲያድጉ የሚያደርገው ጥረት አለ። እነዛ ደግሞ በስራቸውም እንዲሁ በአካላዊ ጥንካራቸውም የሚደከሙ ስለሆኑ ደም እንዲፈስ ያደርጋሉ። ሌላ ተጓዳኝ ችግሮች ይዞ ይመጣሉ። ና
የአይን ጓዳ ውስጥ ደም እንዲፈስ የማድረግ እድል ሊፈጠር ሁሉ ይችላል።
ደፍነትሊ በጣም ያ ነው እንደውም ዋናው ነገር። የአድቫንስ ማድረግ ጊዜ ትልቁ ችግር ደም መፍሰስ ነው ውስጥ ችግር እየሆነ የሚመጣው። ና ያ አንዳንዴ ለሕክምናም ስብስብ የሆነ ችግሮችን የሚያመጣ ሁኔታ ይሆናል።
ዶክተር ወርቃየሁ ከበደን ለሙያዊ ማብራሪያቸው አመሰግናለሁ። አድማጮች፣ እናንተም በተለያዩ የጤና ችግሮች ላይ ያሏችሁን ጥያቄዎች ብታደርሱን ተገቢውን ከፍተኛ ባለሙያ በመጋበዝ እንዲሁ ማብራሪያ እናቀርባለን። በሐኪሙን ይጠይቁ ተሳተፉ። ቀደም ብዬ በመግቢያው ካስተዋወቅኳቸው ዘገባዎች ወደ አንዱ ነው የምናልፈው። ኦሮሚያ ውስጥ እየጨመረ ባለው ሁከት ሳቢያ በሺዎች የሚቆጠሩ መፈናቀላቸውን ይጠቁማል። አማጺው የኦሮሞ ነጻነት ጦር ባለፈው ሰኔ እንደ አዲስ ጥቃት መክፈቱን ካሳወቀበት ጊዜ አንስቶ በሺዎች የሚቆጠሩ ሰዎች ከኦሮሚያ ክልል መፈናቀላቸውን የተባበሩት መንግስታት ድርጅት ተናግሯል። በሌላ በኩል ከአማራ ክልል ይነሳሉ የተባሉ ታጣቂዎችም በሲቪሎች ላይ እንግልት በመፈጸም እንደሚወነጀሉ ተመልክቷል። ባለስልጣናቱ ሸኔ የሚሉትና በሽብርተኝነት የፈረጁት የኦሮሞ ነጻነት ጦር የቋንቋ ማንነትን የለየም ይሁን በሲቪሎች ላይ ጥቃት እንደማያደርስ ለአሜሪካ ድምጽ ተናግሯል። ከአማራ ክልል ይነሳሉ የሚባሉትንና ፋኖ እንደሆኑ የሚነገረውን ታጣቂዎች ማግኘትም ምላሻቸውን ማካተትም አልተቻለም። ደብረ ብርሃን ከተማ ውስጥ የሚገኝ መጠለያ ውስጥ ተፈናቃዮችን በየቀኑ እየተቀበለ መሆኑን አስታውቋል። ሪፖርተራችን ሄንሪ ዊልከንስ ነው መጠለያው ላይ ያሉ ተፈናቃዮችን እዚያው አግኝቶ አናግሮ የሚከተለውን ያደረሰን። እንግዲህ ወልዴ እንዲህ ያቀርበዋል።
ዘይነብ አሊ ሰይድና እህታቸው ደብረ ብርሃን የሚገኘው መጠለያ የደረሱት ቪኦኤ ጣቢያውን በዚህ ወር መስከረም ውስጥ ከመጎብኘቱ አንድ ቀን ቀደም ብሎ ነበር። ዘይነብ ከአዲስ አበባ 100 ኪሎ ሜትር ላይ ከሚገኘው ከተማቸው ለቀውጡት የመንግስት ባለስልጣናት ሸኔ ያሉ የሚጠሩት የኦሮሞ ንጻነት ጦር ሁለት ልጆቻቸውን አማራ በመሆናቸው ምክንያት ከገደለብኝ በኋላ ነው ብለዋል።
ዘይነብ አሊ ሰይድ ይባላል።
ሁለት ልጆቼን አጥቻለሁ። አንደኛውን ልጄን አስከሬኑን ያገኙት በአንድ የነዳጅ ማደያ ጣቢያ ነው። ባጃጅ ስለሚነዳ ወደዚያ ሲሄድ መሆን አለበት የገደሉት። 25 አመቱ ነበር። ወንድሙ ደግሞ 20 አመቱ ነበር።
የዘነብ እህት ሐዋ አዳነ ደግሞ ሁከቱ ወደ ከተማቸው ለምን በድንገት እንደተዛመተ ሲናገሩ በሰላም አብረው ይኖሩ የነበሩት የአማራና የኦሮሞ ነዋሪዎች መካከል ምን እንደገባ አላውቅም ይላሉ።
ምንም አናውቅም። አንድ ላይ ስንበላ አንድ ላይ ስንጠጣ ያው አዲያጋው ሲመጣ ብቻ ነው ያየው። ያ ብቻ ነው። ቢያስቡንማ አስቀድመን እንለቅ ነበር። ገንዘብም ባንይዝ ማለት ነው።
እንዲህ አይነት ሁከት ከዚህ በፊት አይተው እንደማያውቁ ሐዋ ተናግረዋል። አሁን ታዲያ እንደ ሐዋና ቤተሰቦቻቸው አይነት ታሪኮች በተደጋጋሚ ይሰማሉ። ሰብአዊ መብቶች ላይ የሚሰሩ ድርጅቶች የኦሮሚያውን ግጭት ሌላው የኢትዮጵያ ግጭት ይሉታል። ትግራይ ውስጥ እየተካሄደ ካለው ግጭት ለመለየት ኦሮሚያ የሚታየው ግጭት በጠቅላይ ሚኒስትር አብይ አህመድ ለሚመራው ፌዴራል መንግስት ትልቅ አደጋ ነው እያሉ የሚያሳስቡ ተንታኞች አሉ። የኦሮሞ ነጻነት ጦር በበኩሉ የሚነሱበትን ክሶች ያስተባብላል። የቡድኑ ቃል አቀባይ ኦዳ ተርቢ ለቪኦኤ የሚከተለውን ብለዋል።
ኩሚቴኛ አኩማይሮ ባየ ጀኖ መተማራረት ጥየፈቴም ቤታ
ብዙ ጊዜ እንደምንናገረው የኛ ኃይሎች የአማራ ህዝብ ላይ ያነጣጠረ ጥቃት ፈጽመው አያውቁም። በኦሮሞና በአማራ ህዝብ መካከል ግጭት እንዲፈጠር እየጣረ ያለው የአብይ ስርዓት ነው። በተለይ ላለፉት 3 አመታት በኦሮሞና በአማራ መካከል ብዙ ሸፍጥ ሲሰሩ ነበር። ስለዚህ ማን ነው የአማራ ህዝብ ላይ ያነጣጠረ ጥቃት እየፈጸመ ያለው ለሚለው ጥያቄ መልሱ መንግስት አሰልጥኖና አስተጥቆ የሚልካቸው የሚሊሻ አባሎች ናቸው። እነዚህ ታጣቂዎች ሰው ሰራሽ ጠጉር የተለያዩ የደንብ ልብሶችን እንዲለብሱ ይሰጧቸዋል። ለዚህ በቅርቡ አገሪቱን የሚያስተዳድረው ፓርቲና የፓርላማው አባል የሆኑት አቶ ሃንጋሳ ኢብራሂም የተናገሩትን እንደማስረጃ መጥቀስ ይቻላል። እነዚህ የሚሊሻ ታጣቂዎች በተለያየ ጊዜ በአማራ ተወላጆች ላይ ጥቃት ከፈጸሙ በኋላ ወደ መገናኛ ብዙሃኑ ይወጡ በኦሮሞ ነጻነት ታጣቂዎች ላይ ጣታቸውን ይቀስራሉ። ይህ ለረጅም ጊዜ ሲፈጸም የነበረ ነገር ነው። ይህ በእንዲህ እንዳለ ደግሞ ስርዓቱ የአማራ ፋኖ ታጣቂዎች በኦሮሞዎች ላይ ግድያ እንዲፈጽሙም መንገድ ያበጃል። በዚህ ምክንያት ብዙ የማንግባባባቸው ጉዳዮች ቢኖሩም ሁለቱም ህዝቦች ከዚህ ችግር ጀርባ ይህ ስርዓት መኖሩን ተረድተዋል።
አቶ ኦዳ ተርቢያክለውም የኢትዮጵያ ሰብአዊ መብቶች ኮሚሽን ኃላፊ ዳንኤል በቀለ በቅርቡ ሰጥተውት በነበረ መግለጫ ኦሮሚያ ክልል ውስጥ የተለያዩ ፖሊስ ጣቢያዎች ላይ የታሰሩ ሰዎች ተገደው ወታደራዊ የደንብ ልብስ እንዲለብሱና መሳሪያ እንዲይዙ እየተገደዱ ቪዲዮ እንደሚቀረጹ ለኮሚሽን መግለጫቸውን ተናግረው እንደነበር አስታውሰዋል። ሁከቱ የሚመነጨው ታዲያ ኦላ በሚል የእንግሊዝኛ መጠሪያ ምህጻር ከሚታወቀው ከኦሮሞ ነጻነት ጦር ቡድን ብቻ ሳይሆን በኦሮሞዎች ላይ ግድያ እየፈጸሙ ካሉት የአማራ ታጣቂዎችም ጭምር ነው ይላል የዊልኪንስ ዘገባ። ባለፈው አንድ ዓመት በመቶዎች የሚቆጠሩ ሲቪሎች በአማራ ሚሊሻዎች ተገድለዋል ሲል የትግ ግጭቶች ቦታዎችና ክስተቶች መረጃ ፕሮጀክት ከሚባል ተቋም የተገኘው አሃዝ ይናገራል። የዚህ ቻይና ካምፕ ተብሎ የሚጠራው የተፈናቃዮች መጠለያ ስራ አስኪያጅ አብዮት ጥላሁን ሰፈሩ የተቋቋመው ካለፈው ጥር ወዲህ እንደሆነ ጠቁመው በአካባቢው ያለው ሁከት በማሻቀቡ ምክንያት አሁን ሰፈሩ ውስጥ 15,000 ሰው ተጠልሎ እንደሚገኝ አመልክተዋል።
ደብረ ብርሃን 37,000 ህዝብ አለ። የመጡት እንግዲህ ከደራኑና ከወለጋ ነው። እዚህ ግቢ ብቻ ያለ ተፈናቃይ ከ15,000 በላይ ነው ያለው። ያው እዚህ ውስጥ ያሉት ሴቶች፣ አረጋውያን፣ ህጻናት፣ አካል ጉዳተኛ ነው።
እርዳታ እንደሚያስፈልግ ግልጽ ቢሆንም ወደ አካባቢዎቹ ለመግባት ባለመቻሉና የችግሩን መጠን የሚያሳይ በቂ መረጃ ባለመኖሩ የቀውሱን ሙሉ ክብደት ማወቅ እንደተሳናቸው ግብረሰናይ ድርጅቶች ይናገራሉ። ዴቪድ ዴል ኮንቴ የሰብአዊ ጉዳዮች አማካሪ ናቸው።
So we know that there's ongoing clashes and there's
የቀጠለ ያለ ግጭትና ሲቪሎችን እየጎዳ ያለ ሁከት እንዳለ እናውቃለን። መፈናቀል ይኖር አይኖር ግን አናውቅም። ሰብአዊ እርዳታ የሚያስፈልገው ወይም ከፍተኛ የሆነ የመሰረተ ልማት ውድመት ደርሶ እንደሆነም አናውቅም። በግጭቱ የተጎዱትን ወይም የተፈናቀሉትን በተመለከተ እስካሁን የወጣ ቁጥር የለም።
በጸጥታ ስጋት ምክንያትና በቂ መገናኛ ብዙሃን ሽፋን ባለመኖሩ ኦሮሚያ ክልል ውስጥ እየሆነ ያለውን የሚያመለክት ትክክለኛ መረጃ የማግኘት ችግር መኖሩን ተንታኞች ይናገራሉ። ከአማራ ክልል እየተነሱ ኦሮሚያ ውስጥ በሲቪሎች ላይ ጥቃት ያደርሳሉ የሚባሉና ፋኖ እንደሚባሉ የሚተከሱና የሚከሰሱ ታጣቂ ቡድኖችንም ሆነ ተጠሪዎቻቸውን ለማግኘት ባለመቻሉ በዚህ ዘገባ ውስጥ የነርሱን ቃል ማካተት አልቻለም።
እንግዱንና ሄንሪ ዊልከንስን አመሰግናለሁ። አድማጮች ቀደም ብዬ በመግቢያው ያስተዋወቅኳችሁ ከሳምንታት በላይ ወደ ሆነው 77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ነው የምናቀናው። ዓለምን እየፈተኑ ናቸው የተባሉ ችግሮችና መፍትሄዎች የተቆሙበትን ይህን መድረክ የሚመለከቱ ዘገባዎችን በተከታታይ ስናሰማችሁ ሰንብተናል። ወደ ኒውዮርክ ያቀናው ሀብታሙ ስዩም በጉባኤው ከቀረቡ ዓለም አቀፍ፣ ቀጠና አቀፍና አገር አቀፍ አንድምታ ካላቸው ጉዳዮች መካከል ለምሽቱ የተወሰኑትን መርጦ እንዲህ ያቀናብሮታል።
193 ሀገራትን የወከሉ የሀገራት መሪዎች ከሰሞኑ ከጀርባይ በመታየት የተባበሩት መንግስታት ድርጅት ዋና መስሪያ ቤት ተገናኝተው ነበር። የተገናኙበት ዋነኛ ምክንያት ደግሞ ዓለምን እየፈተኑ የሚገኙ ዋና ዋና ችግሮችን ለማነሳሳትና መፍትሄዎቻቸውንም ለመጠቆም ነበር። ዛሬ በጥቂቱ የጉባኤውን ዋና ዋና ጉዳዮች እናነሳለን። በመጀመሪያ በዓለም ላይ ስለተፈጠሩ ጉዳዮች የተነገሩ ሐሳቦችን እንጠቁማችሁ።
ወሳኝ ቅጽበት ለተጠላለፉ ተግዳሮቶች ተሻጋሪ መፍትሄዎች የዘንድሮው የተባበሩት መንግስታት ድርጅት መሪ ቃል ነው። በዚህ መሰረት ሀገራት ከግዛቶቻቸው ተሻግረው የቀጠናቸውን ብሎም የዓለምን ሁኔታ እየፈተኑ ጉዳዮች ላይ አቋማቸውን አሰምተዋል። የኮቪድ-19 ወረርሽኝ የፈጠረው መጠነ ሰፊ ጉዳት፣ የአየር ንብረት ለውጥ ያባባሰው ድርቅና የምግብ እጥረት፣ በተለያዩ ዓለም ክፍሎች የተፈጠሩ ፖለቲካዊ ውጥረቶች፣ ግጭቶችና ጦርነቶች በአበይትነት ተነስተዋል። ድንበር ተሻጋሪ ጫና ከፈጠሩ ጦርነቶች መካከል አንዱ የሆነው የዩክሬን ውስጥ ጦርነትን በተመለከተ ዩናይትድ ስቴትስ በፕሬዚደንቷ አማካኝነት ከረር ያለ መልእክቷን ማስተላለፏ ከጉባኤው አንኳር አፍታዎች መካከል አንዱ ነው። የተባበሩት መንግስታት ድርጅት ቻርተርን በመጣስ ሩሲያ ዩክሬንን መውረሯን በአሳፋሪነት የፈረጁት ፕሬዚደንት ጆ ባይደን ሀገራቸው ለሰብአዊና ቁሳቁሳዊ ውድመት ከተዳረገችው ዩክሬን ጎን እንደምትቆም አስታውቀዋል።
ነጻነትን መርጠናል፣ ሉዓላዊነትን መርጠናል፣ በማንኛውም የተባበሩት መንግስታት ድርጅት ቻርተር አባል የሚከበሩ መርሆችን መርጠናል፣ ከዩክሬን ጎን ቆመናል። እንደናንተ ዩናይትድ ስቴትስም ይሄ ጦርነት የአንድን አገር ግዛት በኃይል በማይዙበት በተገቢው መንገድ እንዲቆም ትፈልጋለች። ከዚህ በተጻራሪ የቆመችው ሩሲያ ብቻ ናት።
ባይደን ከሰሞኑ ሩሲያ በአውሮፓ ላይ የኒውክሌር ጥቃት ዛቻ ማሰማቷን፣ ከሕግ ውጪ የዩክሬን ግዛቶች ውስጥ ህዝበ ውሳኔ ለማድረግ መዘጋጀቷን በመጥቀስም ወቅሰዋል። ሩሲያ በበኩሏ ዩናይትድ ስቴትስ በዓለም ላይ የሩሲያ ፍራቻ እንዲኖር እየሰራች መሆኑን፣ በዩክሬን ላይ የተከፈተው ጥቃት የቅርብ ጊዜ ዓላማ በዶንቴስክና ሉሃንስክ ቀጠና የሚኖሩ ሩሲያውያንን መከላከል እንዲሁም በሀገሪቱ ላይ ያነጣጠሩ የደህንነት ስጋቶችን ማስወገድ መሆኑንም ለተባበሩት መንግስታት ድርጅት ንግግር ያደረጉት የሀገሪቱ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል።
77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በርካታ ሐሳቦች የተንሸራሸሩበት ነበር። ከነዛ መካከል የአፍሪካን አህጉርና የአፍሪካን ህዝቦች የሚመለከቱ ጉዳዮችም ተነስተውበታል። ከነሱ መካከል የተወሰኑትን በመቀጠል እናስቀኛቸዋለን።
በርከት ያሉ የአፍሪካ መሪዎች በአንድ ድምጽ ደጋግመው ያነሷቸው ሁለት ጉዳዮች መካከል አንዱ የአየር ንብረት ለውጥ እየፈጠረ ያለው ሰብአዊ ጉዳት ነው። አፍሪካ በዓለም የካርበን ልቀት ውስጥ ያላት ድርሻ አናሳ ቢሆንም ከዓለም ሙቀት መጨመር ጋር በተገናኘ ለተንሰራፈው ድርቅና ጎርፍ ጉዳት በእጅጉ መጋለጧና ዋጋም እየከፈለች መሆኑ በሰፊው ተወስቷል። ሶማሊያ፣ ኬንያና ኢትዮጵያ ለሁኔታው አፋጣኝ እርምጃ እንዲወሰድ ከጠየቁ ሀገራት መካከል ይጠቀሳሉ። ሁለተኛው ጉዳይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ አፍሪካ ቋሚ ውክልና እንዲኖራት የሚጠይቀው ነው። ይህን በተመለከተ አቋማቸውን በግልጽ ካስታወቁት መካከል አንዱ የሴኔጋሉ ፕሬዚዳንት ማኪ ሳል ናቸው።
የተባበሩት መንግስታት ድርጅትና የብሪቶን ውድስ ተቋም የዓለም ገንዘብ ስርዓት ውልደት 80 ዓመታትን በተጠጋበት በአሁኑ ሰዓት የተሻለ ፍትሃዊ የሆነ ከዘመናችን እውነታ ጋር የተስማማ ሁሉን አካታች ዓለም አቀፍ አመራር መተግበሪያ ጊዜው ነው። ቸልተኝነቱን ድል የምናደርግበት፣ አፍሪካን ከውሳኔ ሰጪነቱ ክበብ ጠርዝ መክፋት የቀጠሉ ትርክቶችን የምንተነትንበት ሰዓቱ አሁን ነው። በኢዙሉኒ መግባባት መሰረት የጸጥታው ምክር ቤት ለውጥ እንዲደረግበት ለሚጠይቀው የአፍሪካ ፍትሃዊ ጥያቄ ፍትህ የምንሰጥበት ሰዓቱ አሁን ነው።
ከዚህ በተጨማሪ ሽብርተኝነት ስለደቀነው ድንበር ተሻጋሪ ተግዳሮት በአፍሪካውያን ጉዳይ ጣልቃ እየገቡ ነው ስለተባሉ ምዕራባውያን ሀገራት የቀረቡ ጎላ ያሉ ትችቶች ከጉባኤው አንኳር አፍታዎች መካከል ይካተቱ ይችላሉ።
የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ህግ መሰረት አንድ ሀገር በዚህ ጉባኤ ላይ ለመናገር ከ10 እስከ 15 ደቂቃዎች ጊዜ ምድብ አለው። በዚህ መሰረት 193 ሀገራት በተወካዮቻቸውና በመሪዎቻቸው አማካኝነት ሀገራቸውን፣ ቀጠናቸውን በአጠቃላይ ደግሞ ዓለምን እየፈተነ ነው ያሉትን ጉዳይ አጋርተዋል። ከነዚህ መካከል አንደኛው ሀገር ኢትዮጵያ ናት። ኢትዮጵያን የሚመለከቱ ጉዳዮች በዚህ ጉባኤ ላይ ተንሸራሽረዋል። የተወሰኑትን በመቀጠል እናስቃኛቸዋል።
ኢትዮጵያ በዘንድሮው ጠቅላላ ጉባኤ ላይ መነሳት የጀመረችው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሁለተኛ ቀኑ ላይ ባሰሙት ዘለግ ያለ ንግግር ውስጥ ነበር። በአገሪቱ ውስጥ ከሰነበተው የእርስ በርስ ጦርነት ጋር በተገናኘ አገራቸው የአፍሪካ ህብረት የሚመራውን የሰላም ሂደት በመደገፍ ለኢትዮጵያ ህዝብ ደህንነትን ዳግም ለመመለስ ድጋፍ እንደምትቸር ተናግረዋል። ኢትዮጵያ እንደ ሀገር ተራዋ ደርሶ ንግግር ባደረገችበት አፍታ ላይ ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ሀገሬ ገጠሟት ካሏቸው ተደራራቢ የሀገሪቱን ህልውናም ፈትነዋል ሲሉ ከገለጿቸው ችግሮች መካከል የሰነበተችበትን ግጭት አንስተዋል።
እንደ አውሮፓ አቆጣጠር ህዳር 2020 ዓመተ ምህረት እጅግ ጭካኔና ክህደት የተሞላበት ጥቃት የኢትዮጵያን ሰላምና ደህንነት ብቻ ሳይሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረትን በመወከል በሌሎች አገራት ሰላምን ለማስፈን በሚያግዘው በኢትዮጵያ መከላከያ ኃይል ላይ ተሰነዘረ። የሀገራችንን ማህበራዊ መዋቅር ለማፍረስ ቆርጦ የተነሳው የወንጀል ቡድን ከእድገት ተነሳሽነታችን ተቃራኒ ከቆሙ የውጭ ኃይሎች ጋር ህብረት ፈጥረዋል። ይሄ ቡድን የፈጠረው የጸጥታ ችግርና አሳዛኝና ብዙ ኪሳራ ያስከተለ ነበር። ይሄ ቢሆንም የኢትዮጵያ መንግስት በቅንነት ይሄንን ግጭት ለማስቀረት ጥረት አድርጓል። በሚያስቆጭ መልኩ ግጭቱ እንዳይቀጣጠል ለማድረግ ያደረግነው ጥረት አልተሳካልንም። ለኢትዮጵያውያን መፍትሄና ቁርጠኝነት ምስጋና ይግባውና በኢትዮጵያ እድገት ላይ ጠላቶቻችን የነበራቸው እቅድ ተፈረክርኳል።
ከኢትዮጵያ መንግስት ተቃራኒ እየተፋለሙ የሚገኙት የትግራይ ኃይሎች ግን በኢትዮጵያ መንግስት የሚቀርብባቸውን የጦርነት ቀስቃሽ እንዲሁም ደግሞ ከጦርነቱ በኋላ የተከሰቱ የሰብአዊ መብት ጥሰቶች ወንጀሎችን አይቀበሉም። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከህዝባቸው ጋር በመሆን ዳግም በሀገሪቱ ሰላም እንዲያብብ ጥረት እየተደረገ መሆኑን ተናግረዋል። እሳቸው ከሀገራቸው ወጣ ብለው ቀጠና አቀፍና አህጉር አቀፍ አንድምታ ባላቸው የአየር ንብረት ለውጥና የአፍሪካ ውክልና ላይ ጠንከር ያሉ ሀሳቦችን ሰንዝረዋል። ኢትዮጵያ የታላቁ ህዳሴ ግድብን በመጠቀም ኃይል ማመንጨት መጀመሯን በመልካም ዜናነት ያቀረቡት ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ከአባይ ተፋሰስ ሀገራት ጋር የጋራ ተጠቃሚነት ስምምነት ላይ ለመድረስ በአፍሪካ ህብረት በኩል በሚደረጉ ጥረቶች ሀገራቸው ተሳታፊነቷን እንደምትቀጥልም አስታውቀዋል።
እንግዲህ አድማጮቻችን እንዲሁም ተመልካቾቻችን በጥቂት ደቂቃዎች ውስጥ የ77ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤን ይዘት ልናስቃኛችሁ ሞክረናል። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶው እና በዝግጅቱ አብሬያችሁ የነበርኩት ሀብታሙ ስዩም፣ በካሜራው ደግሞ ካሪና ቻውድሪ ነበረች። እስካሁን ድረስ አብራን የቆየችው
እኔም ሀብታሙን ለግሩም ዘገባው፣ ካሪናን ደግሞ ለካሜራ ስራዋ አመሰግናለሁ። አድማጮች ሰዓታችን ወደ ማገባደዱ ነው። ከዚያ በፊት ግን ከሳምንታዊ የስፖርት ዜናዎች ጥቂቱን ላሰማችሁ። በበርሊን ማራቶን ኢትዮጵያዊቷ ትዕግስት አሰፋ የቦታውን ክብረ ወሰን በማሻሻል ስታሸንፍ፣ ኬንያዊው ኬፕቾጌ ደግሞ በወንዶች ማራቶን ራሱ ይዞት የቆየውን የዓለም ክብረ ወሰን ሰብሯል። የ20 ጊዜ የግራንድ ስላም ሻምፒዮኑ ሮጀር ፌዴረር ባለፈው ቅዳሜ ከስፖርቱ ዓለም በይፋ ጡረታ ወጥቷል። ፖላንዳዊው ሌዶውስኪ በኳታር በ2022 ዓ.ም የዩክሬንን አርማ በክንዱ ላይ እንደሚለብስ አስታውቋል። እንግዲህ የዛሬው ስፖርት ባለመኖሩ ሰዓታችን ባለመብቃቱ ከዜናዎቹ አበይቱን ነበር የተካከስ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ሰኞ ምሽት ያሰናዳውን ልዩ ዝግጅትም እዚህ ላይ አበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪው አብርሃን ኃይሉና እንዲሁም ከተቀሩ ባልደረቦቻችን ጋር በዚህ ሰናበታለሁ። መልካም ምሽት፣ ነገ እንገናኝ። ደህና እደሩ። Thank you.